ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ 79ኛው የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂዷል። ጉባኤው የዓለም መሪዎች የሚታደሙበት ከመሆኑ ባሻገር የነገ ዓለም ተረካቢ የሆኑ ወጣቶች የላቀ ተሳትፎም የሚያደርጉበት እንደሆነ ይታወቃል። ዛሬ ምሽት በጉባኤው ተሳታፊ የነበሩ አፍሪካውያን ወጣቶችን ሀሳብ እንሰማለን።
ፖሊሲዎች ውስጥ የወጣቶች አስፈላጊነት ወሳኝነትን ነው። ፓክት ፎር ዘ ፊውቸር ዶክመንት ላይ ዲሰንት ጆብስን በተመለከተ ሀሳቤን አስቀምጫለሁ። ያ ደግሞ አዶፕት ሲደረግ ማየት፣ በዓለም መንግስታት ተቀባይነት ሲያገኝ ማየት በጣም ትልቅ ነገር ነው።
በጉባኤው ላይ ተሳታፊ ከነበሩ ኢትዮጵያን ወጣቶች መካከል አንዷን ማህሌት ዘለቀን ነው ቀደም ብለን የሰማናት። ቆየት ብለን ሙሉ ቆይታ እናደርጋለን። በጎንዮሽ መድረኮች ላይ ተሳታፊ ነበሩ። ለተሻለ ዓለም የራሳቸውን አስተዋጽኦ እያደረጉ ያሉ ወጣቶችንም ዛሬ እንተዋወቃለን። ሀብታሙ ስዩም በመስተንግደው፣ ደሳሌ መኮንን ደግሞ በቅንብሩ አብረናችሁ እንቆያለን። ወደ ቀዳሚው መሰናዶ እንሻገር። ከመንግስታቱ ድርጅት መደበኛ ጉባኤ ጎን ለጎን ከነበሩ ዝግጅቶች መካከል አንዱ አንስቶፐብል አፍሪካ ወይም የማትገታው አፍሪካ ይሰኛል። በዓለም አቀፍ ደረጃ የሚሰሩ አፍሪካውያን የሥራ ፈጣሪ ባለሙያዎች የተወያዩበትና ብዙ አፍሪካውያን ተጽዕኖ ፈጣሪዎችም የተካፈሉበት ነበረ። ከነዚህ መካከል አንዷ ደቡብ ሱዳናዊቷ ዓለም አቀፍ ሞዴል ኒያኮር ፖል ናት። ኒያኮር ፖል በዝግጅቱ ላይ የፋሽን ኢንዱስትሪው የአፍሪካን ገጽታ ለመገንባት ስለሚጫወተው ጉልህ ሚና እንዲሁም ስለ አእምሮ ጤና መልእክቷን አስተላልፋለች። ኤደን ገረመው በኒውዮርክ ካፕሪስ ሬስቶራንት እንዲሁም አዳራሽ በተካሄደው መርሃ ግብር ላይ ተገናኝታ ኒያኮርን አነጋግራታለች። በመቀጠል ይቀርባል።
79ኛው የመንግስታቱ ድርጅት ጉባኤ ከመስከረም 15 2016 ዓ.ም እስከ መስከረም 20 ድረስ በኒውዮርክ በተካሄደበት ወቅት በመንግስታቱ ድርጅት የግሎባል አፍሪካ የንግድ ተነሳሽነት አማካኝነትና በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና ጄ መሐመድ የበላይ ጠባቂነት አንስቶፐብል አፍሪካ በግርድፍ ምህጻሩ የማትቆመው አፍሪካ በሚል በጉባኤው ሁለተኛና ሶስተኛ ቀናት አፍሪካውያን ፖሊሲ ቀያሾች፣ ስራ ፈጣሪዎች፣ የንግድ ባለሙያዎች በጋራ በአህጉሪቱ ላይ ሊያመጧቸው ስለሚያሰቧቸው እቅዶችና ጉዳዮች ተወያይተዋል። በመዝጊያ ስነስርዓቱ ላይ ተሞክሮዋን መድረክ ላይ ያጋራችው ደቡብ ሱዳናዊት ዓለም አቀፍ ሞዴል ኒያኮር ፖል ናት።
የዛሬው ውይይት ፋሽንን እንዴት ወደ አፍሪካ ማምጣት እንደሚቻል እንዲሁም የአፍሪካን ፋሽን እንዴት የማያቆምና የማያቋርጥ ማድረግ ይቻላል በሚለው ላይ ያተኮረ ነው። ስለዚህ ውይይታችን የነበረው አፍሪካውያን ወጣት ዲዛይነሮች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ላይ ነው። በፖሊሲዎች ዙሪያም ተነጋግረናል። እንዴት አይነት መሰረተ ልማቶች ቢገነቡ ይሻላል በሚለው ላይም ተወያይተናል።
ኒያኮር አፍሪካውያን ዲዛይነሮችና ሞዴሎች አህጉሪቱን በማበልጸግና በማስተዋወቅ ረገድ ያላቸው ሚና ከፍተኛ ነው ትላለች።
And also in my part as a fashion model I talked about how we can bring value.
ባንድ በኩል እንደ አፍሪካዊት ሞዴል ለሞዴሊንግ እንዴት ዋጋ መስጠት እንዳለብን በንግግሬ ላይ ገልጫለሁ። ምክንያቱም ሞዴሊንግ እንደ ትርፍ ጊዜ መዝናኛ ነው የሚታየው። በአፍሪካ ያለው የፋሽን ኢንዱስትሪ ሳይቀር እንደ ሆቢ ሆኖ ነው የሚታየው። ነገር ግን ልናዳብረውና ዋጋ እንዲኖረው ማድረግ የምንችለው ነገር ነው። ምክንያቱም ምጣኔ ሀብታችንን ማሳደግ የሚችል ዘርፍ ነው። ከፍተኛ የሆነ ቱሪዝም ያመጣል። የአፍሪካን ገጽታ በመገንባት ረገድ ራሱ ብዙ አስተዋጽኦ ሊኖረው ይችላል። ስለዚህ ለኔ ፋሽን ማለት ዘርፈ ብዙ ነው። እኔም በዚህ ጉባኤ ላይ ስለ ራሴና ስለ ልምዴ ንግግር አድራጊ ሆኜ በመሳተፌ እጅግ በጣም ደስተኛ ነኝ። ይህን የመሰሉ መድረኮች በተለይም አፍሪካውያንንና አፍሪካዊ ቤተሰቦችን ለማበረታታት ያግዛሉ ብዬ አስባለሁ። አፍሪካዊ ወላጆች የልጆቻቸውን የፈጠራ ጥረት መደገፍ አለባቸው። ወላጆችን ልጆቻችሁ ጥሪዬ ነው ብለው በሚያስቧቸው ነገሮች ላይ ደግፏቸው ነው ማለት የምፈልገው። ለምሳሌ እኔ ለመጀመሪያ ጊዜ ሞዴሊንግ መስራት ስጀምር በቤተሰቦቼ ዘንድ የተናቀ ነገር ነበር። እኔም ራሴ ትምህርቴን አቋርጬ ነበር የጀመርኩት። ነገር ግን ራዕይ ነበረኝ። ስኬታማ ሞዴል ሆኜ አፍሪካ የምትታይበትን አሉታዊ መንገድ ለመቀየር ነበር ህልሜ። ፋሽን ማለት ይሄ ነው። የመጣንበትን ሀገር ባህል ማስተዋወቅና ገጽታ መገንባት። ለወጣቶችም ማለት የምፈልገው ነገር ቢኖር ህልማችሁን ፈልጋችሁ አግኙት። ተልኳችሁን ፈልጋችሁ አግኙ። እግዚአብሔር በልባችሁ ውስጥ ያስቀመጠላችሁን ነገር ፈልጋችሁ አግኙትና እፈጽመዋለሁ ብላችሁ ቁርጠኛ ሁኑ ነው። በዛ መልኩ ብቻ ነው አሸናፊ መሆን የምትችሉት። በእንደዚህ አይነት መድረኮች ደግሞ ወጣቶችን ለማበረታታት ምን አይነት ፖሊሲዎች ሊቀረጹ ይገባል? ለስራ የሚመች አካባቢስ አለ ወይ የሚሉትን መወያየት ያስፈልጋል። ምክንያቱም አፍሪካ ያልተነካ የወጣቶች ጉልበት ያላት አህጉር ናት።
ዓለም አቀፍ ሞዴል ሊያኮርፖል የስነ ምግብና የጤና አማካሪ እንዲሁም ደግሞ በአይምሮ ጤና ዙሪያ ግንዛቤ እንዲዳብር ቀስቃሽም ናት። ለዚህ ደግሞ ያለፈው ህይወቷ ትልቅ ሚና እንዳለው ትናገራለች።
Being mindful of who you are. And so as somebody who's been in the industry for 17 years,
ማን እንደሆነን ማወቅ ያስፈልጋል። ለ17 አመታት ያክል በዚህ ኢንዱስትሪ ውስጥ እንደቆየ ሰው የአይምሮ ጤናዬ እጅግ መሰረታዊና አስፈላጊው ነገር መሆኑን ተረድቻለሁ። በተለይም እንደ ደቡብ ሱዳን ካለች በጦርነት ከተጎዳች ሀገር እንደመጣ እንደ ስደተኛ ሰው እጅግ ብዙ ነገሮችን አሳልፌያለሁ። ያደኩት አሜሪካ ውስጥ ነው። እዚህ ከመጣው በኋላ በኔና በቤተሰቦቼ መካከል ክፍተት ነበር። በቅርበታችንና በአስተሳሰባችን መካከል የባህልና የግንዛቤ ክፍተት ነበር። ስለዚህ እኔ የምለው ነገር ሌሎች ሰዎችም ቢሆኑ ለአይምሮ ጤናቸውና ለውስጣዊ ሰላማቸው አበክረው ትኩረት እንዲሰጡ ማገዝ አስፈላጊ ነገር መሆኑን ነው። በተለይም የፈጠራ ባለሙያ ሲሆኑ እንዲሁም በዘመናዊ ስራ ውስጥ ለስኬት የሚጥሩ አፍሪካውያን እጅግ አስፈላጊ ነው።
ሊያኮር የአይምሮ ጤና ለስኬት ስለሚጫወተው ሚና አፍሪካውያን ገና አልተገነዘብንም፣ በዚህ የተነሳም እያወራንበት አይደለም ነው የምትለው።
ይሄ ማህበረሰብ ብዙ ተግዳሮቶች አሉበት። የልብና የደም ዝውውር እንዲሁም የስኳርና ቅጥ ያጣ ውፍረት የመሳሰሉት ችግሮች አሉ። ነገር ግን እኛ እንደ አፍሪካዊ ስለ አይምሮ ጤና ችግር ከማውራት እንቆጠባለን። አይምሮ ጤና ካልሆነ ደግሞ በህይወት ውስጥ ምንም ነገር ትክክል ሊመጣ አይችልም። እኔ በራሴ ስለ አይምሮና አካላዊ ጤና ለውጥ ለማምጣት በፈጠርኩት መድረክ እድለኛ ነኝ። ዩናይትድ ስቴትስ ውስጥ ማደግም እድል ነው። ብዙ ነገሮችን ከተለያዩ አቅጣጫዎች ለማየትና ዋው ለማለት ረድቶኛል። እንደ ስደተኛ መጠለያ ውስጥ መኖርና የስደተኛ ህይወት መምራት ከዛ እዚህ መምጣት በአይምሮ ውስጥ የሚፈጥረው ጫና አለ። ስለዚህ የአይምሮ ህመም ያለባቸውን ሰዎች መደገፍ አለብን፣ እንዳያፍሩ ማድረግ አለብን። እኔ እንደ ፋሽን ሞዴል የማየው በዚህ ዘርፍ ውስጥ ያሉ ሰዎች በተለያዩ የአይምሮ ህመሞች እየተሰቃዩ ነው። ምክንያቱም ደግሞ በግልጽ ሊያወሩት አይችሉም። ስለዚህ ብዙዎቹ ፊታቸውን ወደ ሱስ ያዞራሉ። ማጨስ፣ መጠጣት፣ የተለያዩ አጉል ባህሪዎችን ማሳየት ይጀምራሉ። እያንዳንዱ ባህሪ ከስር መሰረቱ ምክንያት አለው። እነዚህ ነገሮች ምንድናቸው የሚለውን ሰዎች በግልጽ ከቤተሰቦቻቸው ጋርም ሆነ በውጪ አያወሯቸውም። ሐኪም ማማከር ደግሞ የሚታፈርበት አገር ነው። ለቤተሰቦቻችን ስንነግር እየቀበጥሽ ነው፣ እኛ እንዲህ አይነት ነገር የለብንም ተብሎ ነው የሚታሰበው። የሰዎች አይምሮ የሚኖረው ኬሚካል ቅንብር ሳይመጣጠን ቀርቶ የስሜት መዋዠቆች ይፈጠራሉ የሚለውን አናምንም። ስለዚህ እኔ የማምነው እንደኔ ያሉ መድረኩን ለማግኘት የታደሉ አፍሪካውያን በግልጽ ማውራት መጀመር እንዳለብን ነው። በአፍሪካ ፖለቲከኞቻችን ሳይቀሩ የአይምሮ ጤና ችግር አለባቸው። ምክንያቱም አብዛኞቹ የመጡት በጦርነት ውስጥ አልፈው ነው። የአይምሮ ጤና ችግር ቢኖርባቸው ምንም ማለት አይደለም። የኔን ሀገር ደቡብ ሱዳን ብትወስጂ መሪዎቻችን ነጻ አውጪ ሆነው ውጊያ ላይ ነበሩ። ከታዳጊነታቸው አንስቶ ሲዋጉ ነበር። ታዲያ እኮ የአይምሮ ጤና ድጋፍ ቢደረግላቸው ብለን ብንመክር የሚያሳፍር ነገር የለውም። ስለዚህ በዚህ ጉዳይ ዙሪያ ከማውራት ማፈግፈግ የለብንም።
አፍሪካ የማያቆሟት እንድትሆኑ ስሜቶቻችንና ችግሮቻችንን በግልጽ በመነጋገር መፍትሄ መፍጠር አለብን የምትለው ደቡብ ሱዳናዊቷ ሞዴል ሊያኮር በመንግስታቱ ድርጅት አማካኝነት የተዘጋጀው አንስቶፐብል አፍሪካን የመሳሰሉ በርካታ መድረኮችም መዘጋጀታቸው አስፈላጊ ነው ትላለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። የዛሬ ትኩረታችን የተባበሩት መንግስታት ድርጅት ጉባኤና የወጣቶች ተሳትፎ ነው። በ79ኛው የተባበሩት መንግስታት ድርጅት ላይ ተሳታፊ ከነበሩ አፍሪካውያን ወጣቶች መካከል ኢትዮጵያውያን የሚገኙበታል። ከኢትዮጵያውያን ወጣቶች መካከል ከአንዷ ጋር አጭር ቆይታ አድርገናል። ራሷን ወደ ከምታስተዋውቅበት ቆይታችን ይጀምራል።
አሌት ዘለቀ እባላለሁ። ዊመን ኢኮኖሚክ ኢምፓወርመንት አፍሪካ የሚባል ኦርጋኒዜሽን ሊድ አደርጋለሁ። ሁሉም ሰው የሚያውቀውን አይኬር ካምፔይን የሴቶች ወር አበባ መቀበያ ላይ ለአመታት ሲንቀሳቀስ የነበረ ካምፔንን ሊድ አደርጋለሁ። ከዛ በተጨማሪ የግሎባል ፎከል ፖይንት ሆኜ ለግሎባል ዩዝ ዲሲዥን ጆብስ ፎር ኢኮኖሚክ ሰስቴናቢሊቲ ዊዝን ኤንጂሲዋይ የተንቀሳቀስኩ
ይገኛሉ። ማለት እንግዲህ ዘንድሮ ላይ በ79ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ከተሳተፉ ኢትዮጵያን መካከል አንዱ አንቺ ነሽ። ከወጣቶች መካከል በዚህ ጉባኤ ላይ ለመሳተፍ እንዴት ቻለሽ? እድሉን እንዴት አገኘሽ የሚለውን እስቲ በመጀመሪያ ባጭሩ ንገሪ።
መንግስታት ጠቅላላ ጉባኤ ላይ ስሳተፍ የመጀመሪያ አይደለም። እዚህ ጉባኤ ላይ ልሳተፍ የቻልኩት ያለማቋረጥ በማድረጋቸው አድቮኬሲዎች እንቅስቃሴዎች ነው። የኢኮሶፕ ፎረም ላይ እንደ የአስተባባሪ ቲም ውስጥ ነበርኩ የነበረው፣ ምክንያቱም በግሎባል ፎከል ፖይንት ሆኜ የተንቀሳቀስኩ ስለሆነ። ከዛ በተጨማሪ ንግግር ካደረጉ ወጣቶች አንዷ ነኝ። ኢኮሶክ ላይ አክሬዲት ከሆኑ ኦርጋናይዜሽኖች ጋር በደንብ መሳተፍ፣ መንቀሳቀስ፣ ተባብሮ መስራት፣ የተባበሩት መንግስታት የጠቅላላ ጉባኤ ላይ ለመሳተፍ እንደ መንደርደሪያ ይሆናል ማለት ነው።
በዚህ ጉባኤ ላይ በመሳተፍሽ ያገኘሻቸው ቁም ነገሮች ምን ይመስላሉ? ቀደም ብለሽ ከምትንቀሳቀሽባቸው መርሃ ግብሮች አንጻር ሊጨምርልሽ የሚችል ምን ነገር አገኘሽ?
ዲታይ ተማርኩት በጣም ወሳኝ ነገር ምንድን ነው? በዓለም አቀፍ ፖሊሲዎች ውስጥ የወጣቶች አስፈላጊነት ወሳኝነትን ነው። ፓክት ፎር ዘ ፊውቸር ዶክመንት ላይ ዲሰንት ጆብስን በተመለከተ ሀሳቤን አስቀምጫለሁ። ያ ደግሞ አዶፕት ሲደረግ ማየት፣ በዓለም መንግስታት ተቀባይነት ሲያገኝ ማየት በጣም ትልቅ ነገር ነው። እሱ ምንድን ነው ለእኔ እንትን ያደረገኝ፣ ብዙ ወጣቶች ብንሳተፍ ብዙ ወጣቶች ወደፊታችን የዓለም ውሳኔዎች ላይ መሳተፍ ብንችል ትልልቅ ለውጦችን ማምጣት እንችላለን ብዬ አስባለሁኝ። ሰስተይነብል ዴቨሎፕመንት ጎሎች 17 ያህል አሉትኝ፣ 17 የተለያዩ ሴክሽኖች አሉት እና ከእሱ ውስጥ ለልባችን የሚቀርበውን ለኮሚኒቲያችን የሚቀርበውን ሁሉም ላይ ላንሰራ እንችላለን፣ ሁሉም ለእኛ ላይ ቀርበን ይችላል እና ለእኛ የሚቀርበውን ኮሚኒቲያችን ይቀርባል፣ ኮሚኒቲያችንን፣ አካባቢያችን ያለውን ኢንቫይሮንመንታችንን ይጠቅማል ብለን የምናስበውን መርጠን መንቀሳቀስ ብንችል ዓለም ላይ ትልቅ ለውጥ ማምጣት እንችላለን ብዬ አስባለሁ። ሌላ ምንድን ነው መሪዎች ፓክት ፎር ዘ ፊውቸር ሲቀበሉ ለዓለም አንድነት ሲተባበሩ ማየት ኢትስ ኤ ቨሪ ጉድ ቲንግ። ከላይ ነበር የነበረው እና የዓለም መንግስታትን ከታች ሁሉም ድምፃቸውን ሲያሰሙ ማየት ምናምን ምንድን ነበር ሳስበው የነበረው ወደፊት ዋን ኦፍ ዘ ቼርስ ለገዴ ነው የሚሆነው። እኔ ደግሞ ቀጣይ በዲሲዥን ሜኪንግ ቴብሎች ላይ ተቀምጬ ውሳኔዎችን ማስተላለፍ እችላለሁ። ከፖሊሲ አይዲያዎች ከመስጠት በተጨማሪ ውሳኔዎችን ደግሞ ለሀገሬም ለዓለምም የሚጠቅም ውሳኔዎች መስጠት እችላለሁ የሚል ትልቅ ኢንስፓሬሽን ነበር ለኔ እና በአጠቃላይ እንደ አንድ ኢትዮጵያዊትና እንደ አፍሪካዊት ሴት ፖሊሲዎች መተግበራቸው ለእኛ ለወጣቶች በጣም እጅግ አስፈላጊ ነገር ነው። ምክንያቱም የእኛ ፊውቸር ነው። ዊር ዘ ፕሬዘንት ፊውቸር ብንሆንም ማለት ነው እና ዓለምን በምንም አይነት መንገድ ሼፕ የሚያደርጉ ፖሊሲዎች ሲቀረጹ፣ ስራዎች ሲሰሩ እኛን ያገናዘቡ መሆን አለበት። ምክንያቱም የእኛ የወደፊት ዕጣ ፈንታ ስለሆነ ማለት ነው። እዚህ ላይ ደግሞ እኛ መሳተፍ አለብን። እንዴት ነው የምንሳተፈው? የሚቀርቡልን ኦፖርቹኒቲዎች እንትን በማድረግ ራሳችንን ሞቢላይዝ በማድረግ ከተለያዩ ኦርጋናይዜሽኖች ጋር በቅርበት በመስራት አገር ውስጥ የሚሆን በውጭ ያሉ የተለያዩ ድርጅቶች አሉ እና ከእነሱ ጋር በቅርበት በመስራት እርስ በእርሳችን ፓርትነር በማድረግ አንዳችን ያገኘነውን እድል አንዳችን ደግሞ ሼር በማድረግ እንደዚህ አይነት መድረኮች ላይ መሳተፍ እንችላለን ብዬ አስባለሁ። ከእንደዚህ አይነት መድረኮች ደግሞ የምናገኘው የወደፊት ዕጣ ፈንታችንን የመወሰን እድል ይኖረናል እና ይህን ተምሬበታለሁ።
እንግዲህ ማህሌት፣ ኢትዮጵያ ውስጥ ሴት ወጣቶች ላይ ያተኮሩ የተለያዩ መርሃ ግብሮች ውስጥ ተሳታፊ ነሽ። ቀደም ብለሽ አንቺም ጠቃቅሰሸዋል። የሚታዩ ማህበራዊ ለውጦችን የሚያመጡ እንቅስቃሴዎች ውስጥ ነው ብዙ ጊዜ የምትሳተፊው። ከዚህ ጉባኤ ተሳትፎሽ በኋላ በዚህ ጉባኤ ላይ ያገኘሻቸው ልምዶች በመጪ ዘመን ስራዎች ውስጥ በመተግበር ረገድ ምን አስበሻል?
እንዳልኩ የተቀመጡ እንትኖች አሉ፣ ሀገራቶች አንድ ላይ ለመስራት የወሰኑበት ውሳኔዎች አሉ እና እነሱን ደግሞ ወደ መሬት ማውረድ የምንችለው ግራውንድ ላይ መስራት ግራስሩት ላይ የምንሰራ ሰዎች ነን ብዬ አስባለሁ። ከእንትኑ ፖሊሲውን ከህዝብ ጋር ማገናኘት የምንችለው እኛንን ስፔሻሊ በወጣቶች ስራ ፈጠራ ኢምፕሎይመንት ላይ የኔ ኤስቲጂኤት ላይ ነው በደንብ የማተኩረው። ኢኮኖሚክ ሰስቴናቢሊቲ እና ዲሰንት ጆብስ ላይ የሴቶች ላይ እየተንቀሳቀስኩ ያለሁት ኢትዮጵያ፣ ምክንያቱም ሴቶች እኩል ኢኮኖሚ ተሳትፎ የላቸውም ብዬ ስላሰብኩኝ፣ በተፈጥሯዊ መብታቸው፣ በወር አበባ ምክንያት በተለያዩ ነገሮች ወደኋላ እየቀሩ ስለሆነ እሱን በመቅረፍ ነው ኢኮኖሚያዊ ተሳትፎ እንዲኖራቸው እድል ለመስጠት እየሰራ ያለሁት እና እሱ ላጠናክሬ ለመስራት ከዛ በዓለም መድረኮች ላይ ለእነሱ ድምፅ ለመሆን ከዛ በተጨማሪ ደግሞ ሞስት ኢምፖርታንትሊ አሁንም እንዳልኩ የሴቶች እንዳይሳተፉ ተፈጥሯዊ ነገራችን ይዞናል ኢኮኖሚያዊ ተሳትፎ እንዳይኖረን እና እሱ ላይ በደንብ ጠንክረን በመስራት ከዚህ በፊት ታክስ አስቀንሰን ነበረ እሱን ደግሞ ሙሉ በሙሉ ዜሮ ለማድረግ ከዛ ሴቶች ትምህርት ቤት ሲሄዱ የወር አበባ መቀበያ እንዳይቸገሩ፣ ስራ ቦታቸው ላይ የወር አበባ መቀበያ እንዳይቸገሩ፣ ከኢኮኖሚ ተሳትፎ ወደኋላ እንዳይሉ በአድቮኬሲው በፖሊሲ ሪኮመንዴሽን ከዛ ደግሞ ፕሮዳክቶችንም በማቅረብ ሞር ጠንክሬ እሰራለሁ ብያለሁ። እንትን የተባለው ኢትዮጵያ ፓክት ኦፍ ፊቸርን አዶፕት ካደረጉት ሀገራቶች አንዷ ናት እና እሱም እንደ አንድ ኢትዮጵያዊ ደግሞ እዛ ላይ ያሉትን እኔም የሰራውባቸውን ሀሳቦች ላይ አጠንክሬ ኢትዮጵያ ውስጥ ለመስራት ፍላጎት አለኝ። እየሰራንበትም ያለ ነው። ኦልሬዲ ጀምረናል።
በጣም አመሰግናለሁ ማህሌት ዘለቀ። በዘንድሮው 79ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ተሳታፊ ከነበሩ ወጣቶች መካከል አንዷ ነሽ። ስለነበረሽ ቆይታና ስለቀሰምሻቸው ጉዳዮች ለአድማጮቻችን፣ ለተመልካቾቻችን ስላጋራሽልን በእጅጉ አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ቀደም ብለን ወዳነሳ ነው አንስቶፐብል አፍሪካ ወይንም ደግሞ የማትገታው አፍሪካ መድረክ ዳግም ከኤደን ጋር እንመለሳለን። ለሁለት ቀናት በተደረገው ውይይት ላይ ከተነሱ ጉዳዮች መካከል አንዱ ቴክኖሎጂና ሰው ሰራሽ ልህቀት በአፍሪካ የሚል ነው። በዚህ ጉዳይ ላይ ንግግር ያደረጉት ደግሞ የአያም ዘ ኮድ ተቋም መስራች የሴኔጋል ተወላጅ የሆኑት ብሪታንያዊቷ ማርያም ጃም ናቸው። ኤደን ገረመው ማርያም ጃምን አነጋግራ ያጠናቀረችው ዘገባ አለ፣ እሱን ተመልክተን እንመለሳለን።
በጎርጎሮሳውያኑ 2030 1 ሚሊዮን አፍሪካውያን ሴቶችና ልጃገረዶችን በቴክኖሎጂና እንዲሁም ኮዲንግ ለማሰልጠን ህልም አድርጎ የሚንቀሳቀሰው አይ አም ዘ ኮድ የሚለው መርሃ ግብር በጎርጎሮሳውያኑ 2017 በፈረንሳይና የእንግሊዝ ዜግነት ባላት ሴኔጋላዊቷ ሜሪያም ጃም የተመሰረተ ነው። ተቋሙ በአፍሪካ ዝቅተኛና ድህነት በተጫናቸው አካባቢዎች እንዲሁም የስደተኛ መጠለያ ስፍራዎች የሚገኙ ወጣት ሴቶችና ልጃገረዶች ከኮምፒውተሮች ጋር እንዲተዋወቁ ብሎም የራሳቸውን ሶፍትዌሮች መስራት እንዲችሉ የሚያደርጋቸውን የኮዲንግ ስልጠና በነጻ ተደራሽ እንዲሆን በማድረግ ላይ ይገኛል።
I'm here in Unstoppable Africa to really share our stories but also to share the stories of young women and girls.
ስለ ሰው ሰራሽ ልህቀት ማንበብና ልህቀቱን መጻፍ መቻል አስፈላጊ ነገር ነው እና አይ አም ዘ ኮድ የሚለው መርሃ ግብር በዚህ ቀዳሚ ነው። ስለዚህ እኔ እዚህ የማትቆመው አፍሪካ በሚለው የመንግስታቱ ድርጅት ባዘጋጀው ጉባኤ ስለ ስራችን ታሪካችንን ለማካፈል የአፍሪካ ወጣት ሴቶችና ልጃገረዶች ተሞክሮ ከቴክኖሎጂ አኳያ ለማጋራት ነው የተገኘሁት። በኬንያ ችግረኛ አካባቢዎች ውስጥ ሆኖ ኮዲንግ መማር እንዴት እንደሚቻል አሳይተናል። ጨዋታዎችን መስራት ወይም ማይንድክራፍት የተሰኘውን ጨዋታ መገንባት ሳይሆን የምር ሰው ሰራሽ ልህቀትን እንዴት መገንባት ኮድ ማድረግ እንደሚቻል ነው እያስተማርን ያለ ነው። 7ቱን የኮድ ቋንቋዎች ጨምሮ HTML፣ ጃቫ፣ ፓይቶን፣ CSS የመሳሰሉትን ነው የምናስተምረው። እነዚህ በእውነት አፍሪካ የምትፈልጋቸው ቁልፍ የቴክኖሎጂ ቋንቋዎችና አቅሞች ናቸው። በተለይ ዓለም ወደ ሰው ሰራሽ ልህቀት የምትራመድ ከሆነ ወጣቶች በተለይም ደግሞ ከተገለሉ ማህበረሰቦች የሚመጡ ወጣት ሴቶች ውስጥ ስለ ኮድ አወጣጥ እንዲሁም ቴክኖሎጂ ያለውን አቅምና ትግል እንዲረዱ እንፈልጋለን።
ሌዲ ሜሪያም ጃም በሚል መጠሪያ የምትታወቀው የቴክኖሎጂ ባለሙያዋ ከተባበሩት መንግስታት ድርጅት የመሪዎች ጉባኤ ጋር ጎን ለጎን ሲዘጋጅ 3ኛ ዓመቱን በያዘው አንስቶፐብል አፍሪካ ወይም የማያቆሟት አፍሪካ መርሃ ግብር ላይ መሪዎች ለቴክኖሎጂ ትምህርቶች ትኩረት እንዲሰጡ ካሳሰቡ የመድረክ ተወያዮች መካከል አንዷ ነበረች።
Yeah, I think the African government understands the importance of AI. You know, everywhere you go, they know.
የአፍሪካ መንግስታት በቴክኖሎጂ ላይ የበለጠ መዋለ ንዋያቸውን ለማፍሰስና በመጪው ትውልድ ላይ ለመስራት የበለጠ ዝግጁ ናቸው። እኔ እንደማስበው የአፍሪካ መንግስታት የሰው ሰራሽ ልህቀትን አስፈላጊነት የተረዱ ይመስለኛል። ነገር ግን የሰው ሰራሽ ልህቀትን ተያያዥና ጥቃቅን ነገሮች በተገቢው መንገድ የተረዱት አይመስለኝም። ለምሳሌ ሰው ሰራሽ ልህቀትና ጾታ፣ ሰው ሰራሽ ልህቀትና የአየር ንብረት ለውጥ፣ ሰው ሰራሽ ልህቀትና የኃይል አቅርቦት ያላቸው ተያያዥነትና ምንነት ላይ በቂ ግንዛቤና መረጃ የላቸውም። ትክክለኛውን ነገር አያውቁትም። ስለዚህ እኛ ቁጭ ብለን በዚህ ዙሪያ ለማስተማርና መፍትሄ ለማበጀት አብረን እየሰራን ነው።
አይም ዘኩድ ደቡብ አፍሪካን ጨምሮ በብዙ የአፍሪካ ሀገራት በተለይም ደግሞ በናይሮቢ መጠለያ ጣቢያዎች ውስጥ ያሉ ልጃገረዶች በነጻ ኮምፒውተሮችና ላፕቶፖች እንዲያገኙ በማድረግ እንዲሁም ኮዲንግን በማስተማር ስኬታማነቱ አበክሮ ይነሳል። ሌዲ ሜሪያም ግን የኮዲንግ ስልጠናዎቹ በዓለም ዙሪያ ላሉ ወጣቶች በሙሉ በነጻ የቀረቡ ናቸው ይላሉ።
የካምብሪጅ ዲግሪ አልነበረኝም። በዩናይትድ ኪንግደም አካባቢ በሚገኘው በጊልፎርድ ቤተ መጻሕፍት ውስጥ ተቀምጬ የነጮችን ቤት እያጸዳሁ በየቀኑ እንዴት ኮድ ማድረግ እንደሚቻል ተማርኩ። እየሰራሁ የመጀመሪያውን በኮዲንግ ጦማሬን ጻፍኩ። ስለዚህ ዛሬ በ50 ዓመቴ ሴትና አፍሪካዊ የቴክኖሎጂ ባለሙያ ሆኛለሁ። ይህ ማለት በሚቀጥሉት 10ና 20 ዓመታት ውስጥ ሌሎች አፍሪካውያን ወጣቶች እንደኔ መሆን ይችላሉ። ስለዚህ በእውነት እኔ ወጣቶችን የምላቸው ነገር ቢኖር ኮዲንግ እንዲማሩ ነው። የኮምፒውተር ኮዲንግ ማለት የዓለም ወደፊት ማለት ነው። እድሜ አይለይም፣ ጾታ አይለይም፣ የኑሮ አቅም አያስፈልግም። የሚያስፈልገው ነገር ኢንተርኔትና የትምህርቱ ይዘት ነው። እኔ ደግሞ ይህንን ይዘት ተደራሽ እንዲሆን በነጻ እያቀረብኩ ነው። ከየትኛውም የዓለም ክፍል ሆነው መማር ይችላሉ።
በጎርጎሮሳውያኑ 2030 1 ሚሊዮን አፍሪካውያን ወጣት ልጃገረዶችን በኮዲንግና በሰው ሰራሽ ልህቀት የማሰልጠን ውጥን ይዞ የሚንቀሳቀሰው አይ አም ዘ ኮድ እስካሁን ድረስ ከ80 የዓለም ሀገራት ለተውጣጡ ከ70 ሺህ በላይ ወጣቶችም በነጻ የኮዲንግና የሰው ሰራሽ ልህቀት ስልጠናዎች መስጠቱን በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ።
ኤደንን ለቀደመው ዘገባ አመሰግናለሁ። ከኤደን ጋር ዳግም ወደ ኒውዮርክ መመለሳችን አይቀርም። በዚህኛው መሰናዶ ደግሞ ከትውልድ ኢትዮጵያንና ኢትዮጵያን ጋር ታገናኛናለች። በኒውዮርክ በጉባኤው የመክፈቻ ዕለት ከተደረጉ ክንውኖች መካከል የኢትዮጵያን የቡና ጠጡና የትስስር መድረክ አንዱ ነበረ። በተባበሩት መንግስታት ድርጅት ተቋም አቅራቢያ በሚገኘው በትውልድ ኢትዮጵያዊው አብዱ አባጀባል የተመሰረተው ኦሲስ ጭማቂ ቤት ኢትዮጵያንና ከኢትዮጵያ ጋር ተያያዥነት ያላቸውን ስራዎች የሚሰሩ ሰዎች ናቸው ተገናኝተው የተወያዩት። ኤደን ገረመው ይህንን መድረክ ቃኝተዋለች፣ በመቀጠል ይቀርባል።
በተባበሩት መንግስታት ድርጅት ጉባኤ ላይ ወጣቶች ያላቸው ሚና ምን ያክል ነው? ኢትዮጵያውያንስ ያላቸው ተሳትፎ ምን ያህል ጉልህ ነው? ይህ ጥያቄ በስፖርት ፎር ቼንጅ ድርጅት መስራች በሆነው በአህዱ ገብሩ የተጠየቀ ነበር። አህዱ ለዚህ ምላሽ ይሆን ዘንድ 79ኛው የተባበሩት መንግስታት ድርጅት ጉባኤ መክፈቻ ዕለት ከሰዓት በኋላ በጉባኤው ላይ ተሳታፊ የሆኑ ኢትዮጵያውያንና በኢትዮጵያ ዙሪያ የሚሰሩ የሌሎች ሀገር ዜጎችም የታደሙበትን የቡና ጠጡና የትስስር መርሃ ግብር አዘጋጅቷል።
ምንድነው ሀሳቡ? የሚያሰብ ነው ገና ኢትዮጵያ እያለን ነው። ምክንያቱ ደግሞ አምና እዚህ በነበርኩበት ጊዜ የተለያዩ ሳይድ ኢቨንቶች የጎንዮሽ ስብሰባዎች ላይ ተገኝተን ነበር እና የተለያዩ ሀገር ዜጎች የራሳቸው ኢቨንቶች አሏቸው። የሀገሮቻቸው ሚኒስትሮች፣ ባለስልጣኖች፣ ሌሎች የሚሳተፉበት እና በስብሰባ የመጡ ወጣቶችን ሌሎች ኢንጌጅ የሚያደርጉበት እና አንድ አጋጣሚ የብራዚል ላይም የናይጄሪያዎችም ላይ ሌሎችም ላይ ተገኝች ስለነበር ለእኛስ ደግሞ ከኢትዮጵያ የሚመጡ ወጣቶች አሉ፣ ለእኛ የወጣት መሪዎች አሉ፣ ሌሎችም አሉ፣ የኤንጂዎች አሉ፣ የገቨርንመንት ተወካዮች አሉ እና ይሄንን የሚያሰባስብ አትሊስት እንደ የኮፊና ኔትወርኪንግ በተጨማሪ ደግሞ ከኢትዮጵያ ጋር የሚሰሩ ፓርትነሮች አሉ የተለያየ ሀገር ዜጋዎች ጋር እና ወጣቶቻችንና እነሱ ኔትወርክ እንዲያደርጉ እንደገና ደግሞ እኛ እዚህ ተሰብስበን እንደምታዩ ቆንጆ ቡና እዚሁ በትራዲሽናል በሆነ መልኩ ልንጠጣ ባህላችንን ሌሎች ከማስተዋወቅ አንጻር በሚል የተጸነሰ ሀሳብ ነው።
በመንግስታቱ ድርጅት ጉባኤ ላይ ተሳታፊ የነበረችው ዶክተር ልዕልና ሽመልስ በኦሲስ ጅማ የጭማቂና የጤናማ መጠጦች አግኝተው ከታደሙ እንግዶች መካከል አንዷ ናት።
ይህንን ኢቨንት ስራዬ ብዬ ነው አተንድ ያደረግኩት። ምክንያቱም በየኢቨንቱ ሳይድ ኢቨንቶችም ሆኑ ዋናው የዩኤን ኢቨንትም ሆነ ብዙ ጊዜ የኛ ኢትዮጵያውያን በጣም ፕሮሚነንት ሆነን አንታየም እና ሁሌ ነው የሚቆረቆረኝ። ኬንያዎችን እናገኛለን፣ ናይጄሪያዎችን በደንብ እናያለን። ለሬስት ኦፍ አፍሪካ ግን እምብዛም አይደለም እና እኛ አፍሪካ ዩኒየን ይዘን ዩኤን ላይ ትልልቅ ድምጾች አለን ሆነን ለምንድን ነው እኛ ቪዚብል ማለት ስራዎች እያሉ ብዙ እና ከዛ ደግሞ የተለያየ ቦታ ደግሞ በየቦታው ያለ ጥሩ ቦታ ያለ ሰው አለ፣ ከዛ ማደግ የሚፈልግ ሰው አለ፣ ፖቴንሻሉ ያለው አለ፣ ኔትወርኩ ያለው። ያንን ግን ማጣጣም ብዙ ጊዜ ስለማና ይሄ ነገር አሃ this is a chance።
በኒውዮርክ አራት ቅርንጫፎች ያሉት የኦሲስ ጭማጭማቂ ቤት ባለቤት አብዲ አባጀባር የተሰስር መድረኩን በማዘጋጀት በመስተንግዶም ጭምር ስኬታማ እንዲሆን አድርጓል።
ኦሲስ ጭማስባል ምግብ ቤት ብቻ አይደለም፣ ሰው መጥቶ ገንዘቡን አምጥቶ ምግብ ይዞ የሚሄድበት ተቋም አይደለም፣ ቢዝነስ ቤት አይደለም። ኦሲስ ጅማ ለሰው ልጅ ጤንነት አስፈላጊ ነው ከተባለ የሰው ልጅን የማነጽ የሚፈልገውን ነገር ለማግኘት ሪሶርስ ቦታ ነው ብዬ ነው የሚገምተው። የኮሚኒቲ ቤትም ነበረኝ ካሁን በፊት እዚሁ ሃርለም ላይ። ስለዚህ ይሄ በዩኤን መምጣቴ አድቫንቴጁ ከኢትዮጵያ ለሚመጡ ከሌላም ዓለም ላይ ለሚመጡ ይሄ ትልቅ ዲፕሎማሲቲ ነው።
ልዕልና አጠር ያለው የዘንድሮ መርሃ ግብር ማደግ ያለበትና መነቃቃትን የሚያጭርም ነው ትላለች።
የመጀመሪያው ስለሆነ በጣም ኢንተረስቲንግ ነበር፣ ግን ደግሞ የተሻለ ሁሉም ሰው የሚጠቀምበት ሁሉም ሰው ቸኩሎ ማይሮጥበት ሁሉም ሰው ቸኩሎ ስለነበር ቦታውንም ሌላ ቦታ አድርገ ነው እንደሳይት ኢቨንት ቢሆን እኔ መርጣለሁና በጣም ቆንጆ ነበር። አሃዱ በጣም ጎበዝ ሰው ነው፣ ይሄን አይዲያ ማሰቡ ሰው መሰብሰቡ በጣም ይበረታታ ነውና እኔ ኔክስት ሰፖርት ላረገው ሬዲ ነኝ።
ፈለጋድሜው ከጅማ ከተማ ተነስቶ በተለያዩ የውጭ ሀገራት ህይወቱን በስደት ያሳለፈው አብዲ አሁን ላይ ለማህበረሰቡ መልሶ አበርክቶት ማድረግ መቻሉ ያስደስተዋል። አብዲ ወጣቶች አንድ ነገር ላይ አጥብቀው ከሰሩ ይሳካላቸዋል ሲል ከራሱ ተመክሮ ያጋራል።
ቦታውን የመንግስት ነው የሰጠኝ። አንድ 5 ደቂቃ መሆንም ከዩኤን የትራምፕ ታወር አለ። ትልቅ ታሪካዊ ቦታ ነው ይሄ። ይሄም እንግዲህ ባክግራውንዱ አክቲቭ ኒውዮርክ ላይ ስለሆን ብዙም ስለምሰራ ያን አይቶ ነው ፕሮሞት አድርጎ የሰጡን እና ሀገር ቤትም በተለይ ወጣቶች በጊዜው ያለባቸውን ችግር ላይ ሳያተኩሩ ወደፊት መቀየር የሚችሉት ነገር ላይ በትንሽም ነገር ቢጀምሩ ህይወት ወደፊት ቆንጆ ሁኔታ ነው የሚቀርባቸው ለማለት ነው የፈልገው።
የዚህ የትስስር መድረክ አዘጋጅ አህዱ ሁሉም ሰው በያለበት ዘርፍ ዓለም አቀፍ ማህበረሰብ መሆን ይችላል ይላል።
እንግዲህ ፊውቸር ዛሬ ነው፣ አሁን ያወራን ያለ ነው ሰሚት ኦፍ ዘ ፊውቸር ነው። ያው ሁላችንም እኛም ልጅ ነበርን ትላንት፣ ዛሬ ደርሰናል፣ ነገ ጎልማሳ ያልን እንሄዳለን። ስለዚህ ሁሌ ማስበው ወደፊት ዛሬ ነው ያለን ጊዜ ዛሬ ነው። ስለዚህ ነገን በተስፋ ነው ጥሩ ተስፋ ያረግን፣ ግን ማረግ ኮንትሪቢዩት ማረግ ምንችለው ዛሬ ላይ ነው። ስለዚህ በተሻለ መጠን ሁላችንም ዛሬ ላይ ምን ማድረግ እንችላለን የሚለውን ነገር እንደ አሳይመንት ወስደን በምንችለው መልኩ በሙሉ ለሀገራችን ለሀጉራችን ብሎም ለዓለም ይሄ ዓለም አቀፋዊ ዜጋ አስተሳሰብ የምንችለውን ነገር እንድናረግ መልእክቴ ነው። እንግዲህ ነገር እንድናረግ መልእክቴ ነው።
መንግስታቱ ድርጅት ጉባኤ ከ51 ሀገራት የመጡ መሪዎች፣ የደህንነት ሰዎች፣ ጋዜጠኞች፣ የግብረሰናይ ተቋማት የስራ ባልደረቦች እንዲሁም ሌሎች አጋር ድርጅቶች የተሳተፉበትን በሺዎች የሚሆኑ የታደሙበት ዝግጅት ነበር። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በሚቀጥለው ሳምንት ጋቢና ቪኦኤ በአዲስ ርዕሰ ጉዳይ ከእናንተ ጋር ይገናኛል። ሀብታሙ ስዩም አስተናገድኳችሁ። ደሳለኝ መኮንን አቀናባሪያችን ነበር። መልካም ምሽት ይሁንላችሁ።